B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለዛሬ ዕለተ ሰኞ ነሐሴ 18 2012 ዓ.ም ያዘጋጀንላችሁ የጋቢና ቪኦኤ ጥንቅሮች ይዘን ወደ እናንተ መጥተናል። ለምሽቱ ከያዝናቸው ውስጥ ጥቂቶቹን እናስተዋውቃችሁ።
ባለ አደባባይ ሲቪልቶች በቡድን በዓሉን የማክበር ስራዎች፣ እነዚህ ነገሮች አይከናወኑም ዘንድሮ።
በሰሜኑ የኢትዮጵያ ክፍል በልጃገረዶች በሰፊው የሚከበረው የአሸንዳ በዓልን በተመለከተ የደሴው ዘጋቢያችን ካደረሰን ውስጥ የተቀነጨበ ነው። በምሽቱ ይደመጣል። በሌላ በኩል የተለያዩ ዓለም አቀፍ ተቋማት በኢትዮጵያ ላይ የሚያወጧቸው መግለጫዎች ምን አይነት ተጽዕኖ አላቸው ስንልም ጠይቀናል።
ኢትዮጵያ ውስጥ ያለው ሁኔታ ያለው ውስብስብ የፖለቲካ ችግር ኃይል ተግባር ወይም ቫዮለንስ ተወሳሰበ እንደሆነ ስለማይገልጹ ነኝ መግለጫዎች እነኚህ ለፖለቲካ መሳሪያ የመሆን እድላቸው ሰፊ ነው።
የሰማችኋቸው በሃምሊን ዩኒቨርሲቲ የኮሚኒኬሽን ጥናት ክፍል ረዳት ፕሮፌሰር የሆኑትን አቶ እንዳልካቸው ጫላን ነው እንግዳችን ናቸው። የስፖርት ዘገባዎችና ሙዚቃም ይኖረናል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን አብረን ቆያለሁ። አሁን ለአጫጭር ዜናዎች ስመኝሽ ቆየ ትጠብቃችኋለች።
አመሰግናለሁ ኤደን። በኦሮሞ ብሔረሰብ አስተዳደር ዞን አርጡማ ፋርሲ አካባቢ ከኦነግ ሸኔ አባላት ጋር በተደረገ የተኩስ ልውውጥ የሶስት ሰዎች ህይወት ሲያልፍ አንድ ሰው መቁሰሉ ተገለጸ። ከሞቱት ውስጥ ሁለቱ የኦነግ ሸኔ አንዱ ደግሞ የፖሊስ አባል ናቸው ተብሏል። በተኩስ ልውውጡ ሁለት የሸኔ አባላት እጅ መስጠታቸው ሲገለጽ መንግስት የአካባቢውን ልማትና የህዝቡን ሰላም ለማደፍረስ የተደረገ ተልእኮ ነው ብሎታል። ዘገባውን ያደረሰን መስፍን አራጌ ነው። ማዳጋስካር ውስጥ ትላንት ፋራፋንጋና ከተባለው እስር ቤት ለማምለጥ የሞከሩ 20 እስረኞች በተከፈተባቸው ተኩስ እንደተገደሉ፣ 8 ታራሚዎች ደግሞ እንደቆሰሉ ታውቋል። ባለስልጣኖች በገለጹት መሰረት 37 እስረኞች ሲያዙ 31 ግን በፍለጋ ላይ ናቸው። ማዳጋስካር እስር ቤት ውስጥ የገቡ ሰዎች ክስ ሳይመሰረትባቸው ለአመታት ያክል ሊቆዩ እንደሚችሉና ጥፋተኛ ሆነው ከተገኙት ይልቅ ክስ ያልተመሰረተባቸው እንደሚበዙ አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ድርጅት ካቻምና ባወጣው ዘገባ ጠቁሟል። የደቡባዊ አፍሪካ ቀጠናዊ መሪዎች ሞዛምቢክ በሀገረ ሜናዊ ክፍል እያካሄደች ያለውን እስላማዊ አመጽ እንድትዋጋ በመርዳት ተግባር አብይ ሚና ሊጫወቱ እንደሚችሉ የፖለቲካ ምሁራን ተናግረዋል። ሳዳክ በሚል አህጽሮት በሚታወቀው የደቡባዊ አፍሪካ ሀገሮች የልማት ማህበረሰብ መሪዎች ባለፈው ሳምንት በቨርቹዋል ወይም በኢንተርኔት አማካኝነት ጉባኤ ባደረጉበት ሞዛምቢክ ውስጥ ስለሚካሄደው ግጭት ማንሳታቸው ታውቋል። 16 ሀገሮችን የሚያቀፈው ሳዳክ በደቡባዊ አፍሪካ ሀገሮች የፖለቲካ የኢኮኖሚና የጸጥታ ትብብር እንዲዳብር ይሰራል። መሪዎቹ የተሰበሰቡት እስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰሩ አማጽያን ካቦ ዴልጋዶ በተባለው ክፍለ ሀገር የሚገኝ ስትራቴጂካዊ ወደብን ከተቆጣጠሩ በኋላ ነው። ሳዳክ በቅርቡ ባወጣው መግለጫ ሞዛምቢክ አሸባሪነትንና ጥቃቶችን ለመታገል በመታደርገው ጥረት ለመርዳት ቁርጠኛ መሆኑን ገልጿል። ማንኛውንም አይነት የአሸባሪነትና የጥቃት ተግባርንም አውግዟል። ባለፈው ሳምንት በተካሄደው በዚህ ጉባኤ የሞዛምቢክ ፕሬዝዳንት ፊሊፔ ኒዮሲ የልማት ማህበረሰቡን ሊቀመንበርነት ተረክቧል። ይህም ካቦ ዴልጋዶ አካባቢ የተፈጠረውን ቀውስ የተሻለ ቀጠናዊ ምላሽ እንዲያገኝ እድል ሊከፍት እንደሚችል ባለሙያዎች አስረድተዋል። የደቡብ አፍሪካ ፕሬዝዳንት ገዥውን የአፍሪካ ብሔራዊ ኮንግረስ ፓርቲን ተጠናውቶታል ስላሉት ሰፊ የሙስና ተግባር በሚያስደነግጥ ሁኔታ ገልጸውታል። ሲሪል ራማፎሳ ትላንት ለመላው የፓርቲው አባላት የላኩት ደብዳቤ የሚጀምረው በሀገሪቱ ኮቪድ-19ን ለመከላከል በሚደረገው ጥረት ከሚሰጠው ኮንትራት ጋር በተያያዘ የተፈጠረውን ጭቅጭቅ በመንቀፍ እንደሆነ ተገልጿል። እጅግ በጣም የሚያስቆጣው ይላል ደብዳቤው፣ የግል ዘርፍ ኩባንያዎችና የመንግስት ሰራተኞች የሚገኙባቸው ግለሰቦች ራሳቸውን ለማበልጸግ ሲሉ ትልቅ የህክምናና የኢኮኖሚ ቀውስ እየፈጠሩ መሆናቸው ነው። ይህም ኮቪድ-19 ባደረሰው ጫና በተጎዱት በሚሊዮኖች የሚቆጠሩ ደቡብ አፍሪካውያን ላይ የተፈጸመ ይቅርታ ሊደረግለት የማይችል ትልቅ ክህደት ነው። እነዚህ ዜጎች በየለቱ የረሃብ የተስፋ መቁረጥና የሥራ አጥነት ሰለባ የሆኑ ነው ሲል ደብዳቤው አክሏል። ራማፎሳ የላኩት ደብዳቤ ቀጥሎም ለህዝብ መቋቋዣ ለደሃው ክፍል መሰረተ ልማት ዝርጋታ አስተማማኝና ተመጣጣኝ ክፍያ በሚጠይቅ የመብራት ኃይል ጥቁር ገበሬዎችን ለመርዳት በአጠቃላይ በሀገሪቱ ልማት ላይ መዋል የነበረበት በቢሊዮኖች ራንዶች የሚቆጠር ገንዘብ በጥቂት ወንጀለኞች ኪስ ገብቷል ሲል ይነቅፋል። ሰዎች የአፍሪካ ብሔራዊ ኮንግረስን የስልጣን ጎዳናና ሀብትና ዝና ማግኛ አድርገው ማየት አይኖርባቸውም በማለትም ራማፎሳ አስገንዝበዋል። በመጨረሻም ፕሬዝዳንቱ አባሎቻችንን ወይም መሪዎቻችንን በስነ ምግባርና በንቃተ ህሊና ካላነጽን በስተቀር ሙስናን ማጥፋት አንችልም ሲሉ ተናግረዋል። አድማጮች ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ለዜናዎቹ ስመኝሽ የቆየን አመሰግናለሁ። ጋቢና ቪ መደመጡን ይቀጥላል። አሁን የዕለቱን አብይ ርዕስ እናስተዋውቃችሁ። በሰኔ ወር የድምጻዊ ሀጫሉ ሁንዴስ መገደልን ተከትሎ በርካታ ዓለም አቀፍ ተቋማት በኢትዮጵያ ስላለው የሰብአዊ መብት ጥሰት በተመለከተ የተለያዩ ሪፖርቶችንና መግለጫዎችን አውጥተዋል። ከእነዚህ ተቋማት አንዱ ኢትዮጵያ ወርኪንግ ግሩፕ የተሰኘው የኢትዮጵያን ጉዳይ በቅርበት የሚከታተሉ ዲፕሎማቶችና መንግስታዊ ያልሆኑ ድርጅቶች ወኪሎች ስብስብ ያወጣው መግለጫ ይገኝበታል። ባልደረባችን ስመኝሽ ቆየ ይህን መግለጫና በአጠቃላይ ዓለም አቀፍ ተቋማት የሚያወጣቸው መግለጫዎች በኢትዮጵያ ፖለቲካ ላይ ስላላቸው ተጽዕኖች ባለሙያዎችን አነጋግራ ተከታዩን ዘገባ አሰናድታለች።
ኢትዮጵያ ወርኪንግ ግሩፕ የተሰኘ በኢትዮጵያ አምባሳደር ሆነው ያገለገሉ ዲፕሎማቶችን የኢትዮጵያን ጉዳይ በቅርበት የሚከታተሉ መንግስታዊ ያልሆኑ ድርጅቶች ወኪሎችንና የፖለቲካ ምሁራንን ያቀፈ ስብስብ ባለፈው ሳምንት ባወጣው መግለጫ የኢትዮጵያ መንግስት እያካሄዳቸው ነው ያሉትን የጅምላ እስሮችና የግለሰብ መብቶችን ጨቋኝ ድርጊቶች በሀገሪቱ ተጀምረው የነበሩትን የሥርዓት መሻሻሎች አደጋ ውስጥ ጥሏቸዋል ብሏል። አንዳንድ ተቃዋሚዎችና በውጭ አገር የሚገኙ ኢትዮጵያውያን የሚያራምዷቸው ጽንፍ የያዙ ትርክቶችና ብሔርንና ሃይማኖትን መሰረት ያደረጉ ጥቃቶች እንዳሳሰቧቸው የፖለቲካ ሊቃኑ በመግለጫቸው አስፍረዋል። የኢትዮጵያ ወርኪንግ ግሩፕ የጋራ ሊቀመንበር ጁዲ ቨርሞንት ከአሜሪካ ድምጽ ጋር ባደረጉት ቆይታ በሀገሪቱ ጥቃት አድራሽ አካላትን ለይቶ ማውጣት የመንግስት ጸጥታ አካላት ኃላፊነት ቢሆንም የህግ ፍርሃትን ያልተከተለ የጅምላ እስር ግን ተመጣጣኝና ወገንተኛ ያልሆነ እርምጃ ተደርጎ ሊታይ አይችልም ይላሉ።
ይህንን ችግር ለመፍታት የተሻለ አካሄድ መኖር አለበት። የተቃዋሚ አመራሮች ህዝብን የሚለያዩ አስተሳሰቦችን የሚያራምዱ ከሆነ ወይንም የመንግስትን ህግ የሚጥሱ ከሆነ የሀገሪቱን ህግ በሚፈልጉት መንገድ ሳይጠመዝዙ መክሰስ ይቻላል። ሂደቱም ለህዝብ ግልጽ መሆን አለበት። በታሪክ እንዳየነው የኢትዮጵያ መንግስት በዋናነት የሚጎለው ነገር የሐሳብ ልዩነትን ማክበር እንደሚችል ለህዝብ ማረጋገጥ አለመቻል ነው።
ዴቨርሞንት አያይዘው በኢትዮጵያ እየታዩ ያሉት ግጭቶችና የፖለቲካ አለመረጋጋት በሀገሪቱ ተጀምረው የነበሩና ቃል የተገቡ ለውጦችን እያደናቀፉ ነው ሲሉም ስጋታቸውን ይገልጻሉ።
የአብይ አህመድ መንግስት ዲሞክራሲ ለማምጣት ገበያውን ክፍት ለማድረግና ከጎረቤት ሀገሮች ጋር የጀመራቸውን የሰላም ስምምነቶች የማስቀጠል እድሎች እያመለጡ ነው ብለን እንሰጋለን። ይህን ለማስተካከል ግን አሁንም እድል አለ። ሊወስዷቸው የሚገቧቸውን እርምጃዎች በመግለጫችን ላይ ያካትታል።
በኢትዮጵያ ከሰሞኑ የሚታየውን የፖለቲካ አለመረጋጋት ተከትሎ ሂዩማን ራይትስ ዋች እና አምነስቲ ኢንተርናሽናልን ጨምሮ የተለያዩ ዓለም አቀፍ ተቋማት የኢትዮጵያ የሰብአዊ መብት ይዞታን የሚገመግሙና መንግስትን የሚተቹ መግለጫዎችን ቢያወጡም የኢትዮጵያ ወርኪንግ ግሩፕ ያወጣው መግለጫ ግን የኢትዮጵያን ውስብስብ የፖለቲካ ሁኔታን በተሻለው ከግምት ውስጥ ያስገባ ነው ያሉት በአሜሪካን ሀገር ሃምሊን ዩኒቨርሲቲ የኮሙኒኬሽን ጥናት ረዳት ፕሮፌሰር የሆኑት አቶ እንዳልካቸው ጫላ ናቸው።
ከሌሎች መግለጫዎች የሚለዩት የኢትዮጵያን ውስብስብ የፖለቲካ ሁኔታ አሁን ያለበት ቅርቃር ምን ሊመስል እንደሚችል እዚህ ቅርቃር ውስጥ እንዴት እንደተገባ ከግምት ውስጥ ያስገባ መግለጫ ነው ብዬ ነው ማስበው። ከሌሎቹ መግለጫ በሚለየው በዛ ነው። አሁን ቢባለው ውስብስብ የሆነ የኃይል ተግባር ወይም ቫዮለንስ የተሳታፊው መንግስት ብቻ እንዳደለ መንግስታዊ ያልሆኑ ሌሎች አካላት በዚህ ቫዮለንስ ውስጥ በሰፊው ተሳትፈው እንደነበረ መረጃዎች አሉ፣ መግለጫዎች አሉ። ያንን ከግምት ውስጥ ያስገባ ነው እና በዚህ የተሻለ መግለጫ ነው ብዬ ወስዳለሁ ያንን መግለጫ።
ከመረጃ ምንጭነት ባሻገር ዓለም አቀፍ የሰብአዊ መብት ተቋማት የሚያወጧቸውን መግለጫዎችና ሪፖርቶች ብዙ ሀገራት ለፖሊሲ ግብአትነትና ለጋሽ ሀገራት ከሀገሮች ጋር ሊኖራቸው የሚገባውን ግንኙነት ለመፈተሽ ይጠቀሙባቸዋል። ከዚህ ረገድ ዓለም አቀፍ ተቋማቱ አንዳንዴ የፖለቲካ ድምጾች መጠቀሚያ ይሆናሉ የሚሉት አቶ እንዳልካቸው ድርጅቶቹ የመረጃ ምንጮቻቸውንና መረጃ የሚያሰባስቡበትን መንገድ ጥንቃቄ ይጎለዋል ሲሉም ተችተዋል።
እነኚህ መግለጫዎች የፖለቲካ ኃይሎች በተለይ ደግሞ ኢትዮጵያ ውስጥ የፖለቲካ ፍላጎት ያላቸው ኃይሎች መጠቀሚያ መሳሪያ ይሆናሉ በብዛት። ምክንያቱም እነኚህ መግለጫዎች ሲወጡ መንግስትን የሚወቅሱ ስለሆኑ ለእነኚህ የፖለቲካ ኃይሎች መጠቀሚያ ይሆናሉ። ኢንተርናሽናል ኮሚዩኒቲው እነኚህ መግለጫዎች ስለሚከታተል ኢትዮጵያ ውስጥ ያለው ሁኔታ ያለው ውስብስብ የፖለቲካ ችግር ኃይል ተግባር ወይም ቫዮለንስ በጣም የተወሳሰበ እንደሆነ ስለማይገልጹ እነኚህ መግለጫዎች እነኚህ ለፖለቲካ መሳሪያ የመሆን እድላቸው ሰፊ ነው። ትክክል አይደሉም አይደለም እያልኩ ያለሁት ግን አውዱን ያላገናዘበ ውስብስብ ሁኔታዎችን ያላካተተ መግለጫ ስለሚወጣ የፖለቲካ ኃይሎች ለራሳቸው በሚመች መልኩ ቆርጠው እየቀቀሉ አንዳንዴ መስመሮች ከውስጡ እያወጡ የዜና ስርጭት ውስጥ ስለሚያስገቡ እነኚህ መግለጫዎች ፖለቲካ መጠቀሚያ የመሆን እድላቸው ሰፊ ነው።
አምነስቲ ኢንተርናሽናል በትዊተር ገጹ አውጥቶት የነበረውን የኢትዮጵያ መንግስትን የሰብአዊ መብት አያያዝ የሚተች ምስል ሚዛናዊነት ይጎድለዋል ተብሎ በቀረበበት ወቀሳ ነሐሴ 11 2012 ዓመተ ምህረት ይቅርታ ጠይቆ አርዶታል። አቶ እንዳልካቸው ይህንን ድርጊት የተለያዩ አካላት ለፖለቲካ ፍጆታቸው አውለውታል ሲሉም እንደምሳሌ ይጠቅሱታል።
ከዛ በኋላ የሆነው ነገር ምንድነው? መንግስትም ያንን እንደ ድል ቆጥሮ ለራሳቸው በሚመች መልኩ ፕሮፓጋንዳቸውን ለመስራት ሞክረዋል። ያስነሱትም ሰዎች በዛው መልክ በሚመቻቸው መልኩ ያንን ስፒን ለማድረግ ሞክረዋልና የራሳቸውንም ክሬዲቢሊቲ ችግር ውስጥ ስለሚከቱ ትክክለኛና በተለይ ደግሞ ፋክትን ከግምት ውስጥ ያስገባ መግለጫ ነው ማውጣት ያለባቸው። በአሁኑ ሰዓት ፋክት በሚፈልጉት መንገድ ሰዎች እየተነተኑት ችግር ውስጥ እየገቡ ስለሆነ እነኚህን ነገሮች ከግምት ውስጥ ያስገባ መግለጫ ነው ማውጣት ያለባቸው ብዬ ነው ማስበው።
የዓለም አቀፍ ተቋማት በኢትዮጵያ ውስጥ ገንቢ ውይይቶች እንዲደረጉ ትልቅ ሚና ሊጫወቱ ይገባል የሚሉት ዲቨርሞንት በበኩላቸው ከዛ ጎን ለጎን በውጭ የሚገኙ ኢትዮጵያውያንም ህዝብን ከሚከፋፍሉ ድርጊቶች መቆጠብ እንዳለባቸው ይጠቁማሉ።
በውጭ የሚኖሩ
ኢትዮጵያ ማህበረሰብ ህብረተሰብን ከሚከፋፍሉ ድርጊቶች መቆጠብ ይኖርበታል። ከዚያ ይልቅ ከመንግስትና ከሚመለከታቸው አካላት ጋር በመነጋገር ለተጀመረው የለውጥ ሂደት ድጋፍ ማድረግ ይኖርበታል
ማለት።
ኢትዮጵያ ውስጥ አሁን ላለው ወቅታዊ ችግር ተሳታፊው መንግስት ብቻ እንዳልሆነና መንግስታዊ ያልሆኑ አካላትም ትኩረት ውስጥ ሊገቡ እንደሚገባ የሚያሳስቡት አቶ እንዳልካቸው በዓለም አቀፍ ተቋማት የሚወጡ መግለጫዎች፣ ወቀሳዎችና ምክሮች በተገቢው መረጃ የተደገፉ የሀገሪቱን ውስብስብ የፖለቲካ ኢኮኖሚና ታሪክ ከግምት ውስጥ ያስገቡ እንዲሆኑ ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየን ለዘገባው አመሰግናለሁ። ከጋቢና ቪኦኤ ጋር ናችሁ ያላችሁት። ዘንድሮ በተከሰተው የኮቪድ-19 ወረርሽኝ ምክንያት አመታዊው የሻደይ የአሸንድዬና የሶለል በዓላትም በዋግኽምራ ብሔረሰብ አስተዳደርና የሰሜን ወሎ ዞኖች በህዝባዊ በዓልነት ሳይከበሩ ቀርቷል። መስፍን አራጌ ዝርዝር ጉዳዩን ይነግረናል።
ዓለም አቀፉ የኮቪድ ወረርሽኝ ያላንኳኳው የህይወት ጠርዝ ያላወከው እንቅስቃሴ ዘርፍ የለም። የሙዚቃው ዓለም ገናናዎች ቴይለር ስዊፍት፣ ፖል ማካርቲ እና ኬንድሪክ ላማር ከዲያና ሮስ እና ዱዋ ሊፓ ጋር ይጣመሩበታል ተብሎ ሲጠበቅ የነበረው የዩናይትድ ኪንግደም ግላስተንበሪ ፌስቲቫል በኮሮና ተሰርዟል። ቀደም ሲልም በአሜሪካ ሁለት ግዙፍ ፌስቲቫሎች እንዳይካሄዱ መደረጉን ቢቢሲ አስነብቧል። ዓለም አቀፍ ተጽዕኖ ኢትዮጵያም ላይ ተሻግሯል። ህብረው በታይ ትይንት የሚስተዋልባቸው ተወዳጆቹ የሻደ ያሸንድየና የሶለል በዓላት ዘንድሮ በአማራ ክልል ዋግምራና ሰሜን ወሎ ዞኖች በቀድሞ ለዛና ድምቀታቸው አይካሄዱም። የዋግምራ ብሔረሰብ አስተዳደር ዞን ባህል ቱሪዝም መምሪያ ኃላፊ አብዱራህማን መኮንን ለአሜሪካ ድምጽ ሬዲዮ እንዳስረዱት ሻደይ ከዓመታዊ ክብረ በዓልነት የተሻገረ የዋግምራን ህዝብ ስነ ልቦና የሚያንጸባርቅ ነው።
ሻደይ በእኛ አካባቢ የማህበራዊም ፖለቲካዊ ፋይዳው በጣም ትልቅ የጎላ ነው። አንደኛ የሴቶች ነጻነት የሚገለጽበት ነው አጋጣሚ በራሱ። ሁለተኛ በሻደይ አማካይነት ቤተሰብ ከቤተሰብ ዘመድ ከዘመድ ጋር የሚቀያይበት ከዛም ባሻገር አንድነትን መተባበርን መተጋገዝን ጭምር የሚያሳይ ባህል ነው። ከኢኮኖሚ ማር የራስን ድል በራስ ከመወሰንና በራስ ባህል ቋንቋ ከማንጸባረቅ ጋር ተያይዞ ፋይዳ የነበረ ባህል ነው። ይህንንም እንግዲህ ለአስርት ዓመታት በላይ ስራው ሲሰራ ነበር።
ይሁን እንጂ ኮረዶች በሀገር ባህል አልባሳት ደምቀው ስሜት የሚነጥ ዜማቸውን ልብ የሚነዝር ውዝዋዜያቸውን ተቃቅፈው ማሳየት አይችሉም። ዘንድሮ
አጠቃላይ ዓለም አቀፍ ደረጃ በገጠመን የኮቪድ ወረርሽኝ ምክንያት እንግዲህ በዓሉን አሁን እኛ እየተዘጋጀን ያለ ነው ለኮቪድ መስፋፋት ምክንያቶች የሚሆኑትን ጉዳዮች የማስቀረት እንጂ አጠቃላይ በዓሉን የማስቀረት ጉዳይ አይደለም። ስለዚህ ይህንን የበሽታ መስፋፋት ምቹ የሚሆኑ ለምሳሌ አደባባይ ትዕይንቶች፣ በቡድን በዓሉን የማክበር ስራዎች፣ እነዚህ ነገሮች አይከናወኑም ዘንድሮ።
በአንጻሩ ሻደይን በክብር ያስረከቡንን የእድሜ ባለጸጎችንና አቅመ ደካሞችን በመንከባከብ በጎ ተግባራትን በመከወል ሌላውን ኢትዮጵያዊ ሴቶቻችንን እናጠብቃለን ባይ ናቸው።
የዘንድሮ መሪ ቃላችን ምንድን ነው? ሻደይ ባህላችን ለበጎ አድራጎት ስራችን በሚል ነው። ችግኝ በመኮትኮት ደም በመለገስ አቅመ ደካማዎችና አረጋውያንም በማገዝና በመደገፍ ይካሄዳል ማለት ነው።
በዓሉ በኮቪድ ምክንያት አለመከበሩ የሚያስከትለው ተጽዕኖ ይኖር ይሆን?
ይኖራል። ምንድነው ከኢኮኖሚ ፋይዳውን ጨምሮ እንግዲህ በዚህ ሰዓት ዋግ በጣም ሰቆጣ ከተማ በተለይ ርዕሰ መዲና ላይ ከፍተኛ የሆነ የንግድ እንቅስቃሴ የሚካሄድበት ነው። ይህ ዘንድሮ የለም።
በመቶ ሺዎች የሚታደሙበት የሻደይ በዓል በተለይ ለአካባቢ የኢኮኖሚ መነቃቃት አይነተኛ አስተዋጽኦ ሲያበረክት ቆይቷል። በኮቪድ-19 ወረርሽኝ ምክንያት በዓሉ አለመከበሩ የልጃገረዶች አልባሳትና ጌጣጌጦችን ከሚያቀርቡት ጀምሮ በምግብና ሆቴል አገልግሎት የተሰማሩ ነጋዴዎች ላይ ኪሳራ ያስከትላል። በብሔረሰብ አስተዳደር ዞኑ የሰቆጣ ከተማ ንግድና ዘርፍ ማህበራት ፕሬዚዳንት አማረ መሰለ
ባዛር የሚዘጋጅ ነበር። በዚህ በባዛሩ በ10ና በ15 ቀን ውስጥ የሚገኙ ገቢዎች ለአካባቢ ነጋዴ ከፍተኛ ጥቅም የሚያደርሱ ነገር ና የነበረው አሁን ይህ በመቆረጡ ምክንያት ያው በዚህ በኮቪድ-19 ምክንያት ተጽዕኖ አሳድሯል። ከሌላ አካባቢ የሚመጡ እቃዎችን ያቀርባል። ህዝቡም ተጠቃሚው ደግሞ የአካባቢው እንደ ሁሉም ወረዳዎች ሻደይ ሰዓት ከሰቆጣ ከተማ ስለሚያሳልፉ የሚመጡ ጥሬ እቃዎች የሚሰራትኛው በተለይ ደሞዙም እዛ ነበር የሚያሳይ 2 ወር 3 ወር ሄድና የሰጠውና ቢያንስ የሚቋቋምበት ነገር ሁሉ እየተፈጠረ ነው ያለፈው የነበረው።
በተለይ የአመት ገቢያቸውን በአመታዊ በዓሉ ላይ ያደረጉ የህብረተሰብ ክፍሎች ቀዳሚ ተጎጂዎች ይሆናሉ ነው የተባለው። አሸንድዬና የሶለል በዓላት ደግሞ ሰሜን ወሎ ቆቦና ላሊበላ አካባቢዎች የሚዘወተሩ ተወዳጅ ዓመታዊ ክብረ በዓል ናቸው። የዞኑ ባህል ቱሪዝም መምሪያ ኃላፊ የብርጓላ የለ ለቱሪዝሙ መነቃቃት ለኢኮኖሚው መሻሻል አይነተኛ አስተዋጽኦ የነበራቸው እነዚህ ህዝባዊ በዓላት ዘንድሮ ታስበው ይውላሉ ነው ያሉት። በተለያዩ ዝግጅቶች
በቱሪዝም ላይ ከፍተኛ ተጽዕኖ ነው ያደረሰው። ሰዎች ደግሞ ከቦታ ቦታ ሲንቀሳቀሱና ሲጎበኙ የሚገዟቸው የሚጠቀሟቸው ነገሮች አሉ። ተንቀሳቃሽ አካል ስለሌለ ሆቴሎች፣ አገልግሎቶች፣ ተቋማት አሁን አገልግሎት መስጠት ያቆሙበትና የተዘጉበት ሁኔታ ነው ያለው። እንደኛ ዞና ወደ 15 ወረዳዎች አሉ። 13 ላይ ጣዖት ሲከበር የነበረበት ሁኔታ ነው ያለው። በአሁኑ አመት ያደረግነው ምንድን ነው? ይህ በዓል በሳና ውይይት፣ በደንብ ገሳ፣ በችግኝ ተከላ፣ በኩትኳቶ፣ በፎቶ ኤግዚቢሽን፣ በባህላዊ ምግቦች እንዲከበር አቅደን እየተንቀሳቀስን ያለንበት ሁኔታ ነው ያለ።
ክብረ በዓላቱ እንደ አካባቢው ተጨባጭ ሁኔታ እስከ ሳምንት የሚዘልቅ ቆይታ ቢኖራቸውም በተለይ ከነሐሴ 16 እስከ 18 ያሉት ጊዜያት ብዙዎቹ የማይረሳ ትውስታ የሚያትሙባቸው ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባዎቹ እናመሰግናለን።
አድማጮቻችን በኮቪድ-19 ምክንያት የአሜሪካ ድምጽ ዘጋቢዎችና አዘጋጆች በሙሉ ይህን ፕሮግራም እናቀርብላችሁ ከየመኖሪያ ቤታችን ሆነን ነው። አሁን ደግሞ በሳምንት ውስጥ ከተሰሙት አበይት የስፖርት ዜናዎች መካከል የተወሰኑትን ሀብታሙ ስዩም ያሰማናል።
አመሰግናለሁ ኤደን። ዓለም አቀፉ የእግር ኳስ ፌዴሬሽን ለኢትዮጵያ እግር ኳስ ዳኞች ያዘጋጀውን ስልጠና ከትናንት ጀምሮ መስጠት መጀመሩ ታውቋል። የኢትዮጵያ እግር ኳስ ፌዴሬሽን በድረገጹ ላይ እንዳስታወቀው ስልጠናው ለአራት ቀናት ያክል የሚቆይ ሲሆን 27 የእግር ኳስ ዳኞች እንደሚወስዱትም ተነግሯል። ስልጠናው በተሻሻለው የዳኝነት ሕግና በዳኞች ሚና ላይ የሚያተኩር እንደሆነ ዙም በተሰኘው አውታር በኩልም የሚሰጥ እንደሆነ ፌዴሬሽኑ በገጹ በኩል አስታውቋል። የዓለም አትሌቲክስ ኃላፊ ሴባስቲያን ኮ ባለፈው ዓመት ህግ ከመውጣታቸው በፊት አንዳንድ ወጣት አትሌቶች ከሀገራቸው ይልቅ ለሌሎች ሀገሮች ለመሮጥ የሚያልፉበት ሂደት ከህገ ወጥ የሰዎች ዝውውር ያልተለየ እንደነበረ ገልጸዋል። አዲሱ ህግ ከ20 ዓመት በታች የሆኑ አትሌቶች ለሌሎች ሀገሮች መሮጥ እንዳይችሉ የከለከለ ሲሆን፣ ሌሎች አትሌቶች ማሊያ ቀይረው ለሌሎች ሀገራት ከመሰለፋቸው በፊት ለ3 ዓመታት ያክል ከሚሮጡለት አዲስ ሀገር ጋር ያላቸውን ቁርኝት ማሳየት ይኖርባቸዋል። ይህን ለመናገር ለኔ ቀላል አይደለም። ሆኖም ሁኔታውን ከህገ ወጥ የሰዎች ዝውውር ለይቶ ለማየት አስቸጋሪ ሆኖ አግኝቼዋለሁ ብለዋል ኮ ሲድኒ ቴሌግራፍ ለተሰኘው አውታር። በአትሌቲክስ ፌዴሬሽኖች መካከል ከጀርባ የሚደረጉ ስምምነቶችንም አንስተው ተችተዋል። ኬንያን ከመሰሉ በርካታ አትሌቶች ያሉባት ሀገር ወይንም ብራዚልን ከመሰሉ የእግር ኳስ ጥበብን የተካኑ ወጣቶች አፍላቂ ምድር ለሌሎች ሀብታም ሀገሮች ለመሮጥ ወይንም ለመጫወት የሚደረገው ሽግግር በስፖርቱ ዓለም እየጨመረ ያለ ሁነት ነው። ላብነት በ2016 ዓ.ም በአውሮፓውያኑ የአትሌቲክስ ቻምፒዮንሺፕ ለመወዳደር የመጣው የቱርክ ቡድን 7 ኬንያውያን አትሌቶችን፣ 2 ጃማይካውያንን ከኢትዮጵያ፣ ከኩባ፣ ከዩክሬን፣ ከደቡብ አፍሪካና አዘርባጃን የመጡ ደግሞ አንዳንድ አትሌቶችን አካቶ ነበር። ዘገባው የሮይተርስ ነው። አንድ የኒው ጀርሲ ቤተ ሙከራ የኮቪድ-19 ቫይረስ ተገኝቶባቸዋል ብሎ ይፋ ያደረጋቸው 77 የምርመራ ናሙናዎች በሙሉ የተሳሳቱና ከቫይረሱ ነጻ መሆናቸውን የተለያዩ የዜና ተቋማት እየዘገቡ ነው። በቀደመው ምርመራ ምክንያት 11 የአሜሪካን እግር ኳስ ቡድኖች ተጽዕኖ አርፎባቸዋል። ሚኒሶታ ቫይኪንግስ፣ ቺካጎ ቤርስ እና ኒውዮርክ ጄትስ የተሰኙ ቡድኖች ቢያንስ 10 ተጫዋቾቻቸው ቫይረሱ እንደተገኘባቸው በስተት ተገልጾላቸው ነበር። በዚህ ምክንያት ከጨዋታ ገለል ብለው እንዲቆዩ የተደረጉ ተጫዋቾች ዳግም ወደ ጨዋታ እንዲመለሱ ጥሪ ቀርቦላቸዋል።
አድማጮቻችን የዛሬ የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ በአምሃሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን። ጋቢና ቪኦኤ @vnews.com የኢሜል አድራሻችንን በመጠቀም ጻፉልን። ትዝታ በላቸው በፕሮግራም አርትኦት፣ ኤልያስ አስማረ በቅንብሩ፣ ስመኝሽ የቆየ በዜናዎቹ፣ እንዲሁም እኔ ኤደን ገረመው ፕሮግራሙን በመምራት ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን አብረናችሁ ቆይተናል። እናንተም አብራችሁ ስለነበራችሁ እያመሰገንን በዚሁ እንሰናበታለን። ደህና ደሩ።
Sagam anasaro albade umbedan kenasante burgiza ya potrana esa mulato godna tuhanaito ode